The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ስለዚህ በዚህ አይነት የተደረገ ሽምሽር ደግሞ ምንም አይነት ለውጥ የሚያመጣ እንዳልሆነ የኢትዮጵያ ሕዝብም የትግራይ ሕዝብም ማወቅ አለበት መስሎ ነው። ምክንያቱም የትግራይ ሕዝብ ቢሆን የኢትዮጵያ ሕዝብ ያነሳቸው ያሉ ጥያቄዎች ከፍ ያሉ ጥያቄዎች ናቸው።
የአረና ፓርቲ አባልና የመድረክ ስራ አስፈጻሚ አባል አቶ ገብሩ አስራት ናቸው። ዝርዝሩ በእለቱ አብይ ርዕስ ይቀርባል።
የኢትዮጵያ መንግስት በአገሪቱ የሚገኙትን 27 ካምፖች በ10 አመታት ውስጥ የሚዘጋ መሆኑን፣ ስደተኞችም ከህብረተሰቡ ጋር ተቀናጅተው እንዲኖሩ የሚያደርግ እቅድ ይፋ አደረገ ይላል። የዚህንም ዝርዝር በመጽሔት ክፍለ ጊዜ እናቀርባለን።
ጤና ይስጥልና አድማጮች፣ እንደምን አመሻችሁ። ዛሬ ሐሙስ ህዳር 21 2010 ዓመተ ምህረት አስተናጋጆቻችሁ አዲሱ አበበና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ቫስኮ ቫለሪ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ቀደም ሲል እንደገለጽነው የኢትዮጵያ መንግስት በአገሪቱ የሚገኙትን 27 ካምፖች በ10 ዓመታት ውስጥ እንደሚዘጋና ስደተኞችም ከህብረተሰቡ ጋር ተቀናጅተው እንዲኖሩ የሚያደርግ እቅድ ይፋ አድርጓል። ሰሞኑን ይፋ የተደረገው የተቀናጀ የስደተኞች ምላሽ ማዕቀፍ ይህንንና ሌሎች ጉዳዮችን ያካተተ መሆኑን የስደተኞችና ከስደት ተመላሽ ጉዳይ አስተዳደር ምክትል ዋና ዳይሬክተር ለአሜሪካ ድምጽ ተናግረዋል። መጽሔት ዘገባ ያክልበታል። ከዓለም ህዝብ ከታ ሌላ ዜና አለ ተያዘ። ከዓለም ህዝብ በከግማሽ የሚበልጠው ማህበራዊ ጥበቃ የማያገኝና ማለቂያ በሌለው የድህነት ቀለበት ውስጥ የሚኖር ነው ሲል ዓለም አቀፍ የሥራ ድርጅት አስታውቋል። ድርጅቱ ይህንን ያስታወቀው ትናንት ዋና መስሪያ ቤቱ የሚገኝባት ጄኔቫ ላይ ባወጣው የዓለም የማህበራዊ ጥበቃ ሪፖርቱ ነው። ሪፖርተራችን ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ወደ ኋላ ላይ ይቀርባል።
ሰሜን ኮሪያ ያደረገችውን አዲስ ሀገር አቋራጭ ተምዘግዛጊ የሚሳኤል ሙከራ ቪዲዮ ፕሬዚዳንቱ ኪም ጆንግ ኡን ዛሬ ሐሙስ መመልከታቸው ተነገረ። ሚሳኤሉ ትናንት ረቡዕ ጠዋት ነው ከዋና ከተማዋ ከፒዮንግያንግ በስተሰሜን ከሚገኘው ማዕከል የተተኮሰው። ይህም አዲስ ሚሳኤል የ4500 ኪሎ ሜትሮች ከፍታ ያለው ሲሆን የተወነጨፈበት ርቀት መሆኑ ነው ከዓለም አቀፉ የጠፈር ጣቢያ በ10 እጥፍ የሚርቅ ወይም የሚበልጥ። ምድር ላይ ከማረፉ በፊትም እስከ 1000 ኪሎ ሜትሮች እንደሚምዘገዘግ ተገልጧል። አገራችን የኒውክሌር ብቃቷን ያሳየችበት ነው ሲሉ የፎከሩት መሪው ኪም ጆንግ ኡን ይህን መሰሉ ሚሳኤል እስከ ዩናይትድ ስቴትስ ክልል እንደሚደርስም ተገልጧል። የትናንቱ ሰሜን ኮሪያ የሚሳኤል ሙከራ ጦርነቱ ለጦርነት ወይም ጦርነቱን የሚያቃርብ እንጂ ለሰላም ፋታ የሚሰጥ ነው አልተገኘም ሲሉ ዩናይትድ ስቴትስዋ አምባሳደር ኒኪ ሄሊ ተናግረዋል።
ሶሪያና ኢራቅ ውስጥ በሚገኘው እስላማዊ ነውጠኛ ቡድን ላይ ያነጣጠረ ዩናይትድ ስቴትስ መራሽ ጣምራ ጦር ዛሬ ሐሙስ እንዳስታወቀው እንደ አውሮፓ አቆጣጠር ከ2014 ዓመተ ምህረት ወዲህ ብቻ 801 ሲቪሎች ተገድለዋል። ይህ ዛሬ ይፋ የሆነው አሃዝ የተነገረው በወራዊው የጣምራ ቡድኑ መግለጫ ላይ ሲሆን ባለፈው ጥቅምት ወር በወጡ 64 ሪፖርቶች 15 መሞታቸው ተመልክቷል። ሌሎች 695 ሪፖርቶች ደግሞ መረጃ ያልተገኘባቸው ወይም ያልተሟሉባቸው መሆናቸው ታውቋል። በሲቪሎች ላይ ሆን ተብሎ ባልተፈጸሙ ግድያዎችና የመቁሰል አደጋዎች እኛ ኃላፊነት እንወስዳለን ያለው መግለጫው፣ ሁሉንም ሪፖርቶች ግን በትክክልና በተሟላ ሁኔታ ነው ከግምት የምናስገባው ሲል ገልጧል።
እንግሊዝ ውስጥ ያለ እጅግ ጽንፈኛ ነው የሚባል አንድ ቡድን አባል ኢንተርኔት ላይ ያወጣቸውን ቪዲዮዎች የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ መልሰው በትዊተር አማካኝነት በማስተላለፋቸው ወይም ትዊት በማድረጋቸው ከእንግሊዝ እንደራሴዎች ዘንድ የበረታ ቁጣ ቀስቅሷል። መልእክቶቹን መጀመሪያ ያወጡት እንግሊዝ ትቅደም የሚባለው አክራሪ ቡድን ምክትል ሊቀመንበር ሲሆኑ ቪዲዮዎቹ የሚያሳዩት ደግሞ ሙስሊም የሆኑ ሰዎች ፈጽሟቸዋል የተባሉ የጥፋት አድራጎቶችን ለማሳየት የሞከሩበት ነው። ከቪዲዮዎቹ ቢያንስ አንደኛው ተአማኒነት የሌለው እንደሆነም በጽኑ ተተችቷል። መጽሔት ዘገባ ያክልበታል።
አድማጮች፣ ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሚስተር ቡኻሪ ዜጎቻቸውን ለመመለስ ያሰቡት የሀገራቸውን ማህበራዊና ምጣኔ ሀብታዊ መርሃ ግብሮችን በማስፋት እንደሆነ ተናግረዋል። ዋሪ ይህን ያስታወቁት አይቮሪ ኮስት ውስጥ ለተሰበሰቡ የአፍሪካና የአውሮፓ መሪዎች ነው። የዚህ ስብሰባ ዋነኛ አጀንዳ የፍልሰት ጉዳይ ሲሆን በተለይ ሊቢያ ውስጥ በባሪያ ፍንገላ ላይ ጫቸው የምዕራብ አፍሪካ ሀገሮች የሆኑ ፍልሰተኞች ሲሸጡ የሚያሳይ ቪዲዮ በመገናኛ ብዙሃን ከወጣ ወዲህ ጉዳዩ የመሪዎቹን ትኩረት ሙሉ በሙሉ መሳቡ ተነግሯል። በስብሰባው ላይ ከተናገሩት መካከል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የፍልሰትን ጉዳይ አጥብቆ የመያዝን ፈተናዎችና እድሎች ተቋቁመዋል።
ሚስተር ቡሃሪ ዜጎቻቸውን ለመመለስ ያሰቡት የሀገራቸውን ማህበራዊና ምጣኔ ሀብታዊ መርሃ ግብሮችን በማስፋት እንደሆነ ተናግረዋል። ቡሃሪ ይህንን ያሳወቁት አይቮሪ ኮስት ውስጥ ለተሰበሰቡ የአፍሪካና የአውሮፓ መሪዎች ነው። የዚህ ስብሰባ ዋነኛ አጀንዳ የፍልሰት ጉዳይ ሲሆን በተለይ ሊቢያ ውስጥ በባሪያ ፍንገላ ላይ ምንጫቸው የምዕራብ አፍሪካ ሀገሮች የሆኑ ፍልሰተኞች ሰሞኑን ሲሸጡ የሚያሳይ ቪዲዮ በመገናኛ ብዙሃን ከወጣ ወዲህ ጉዳዩ የመሪዎቹን ትኩረት ሙሉ በሙሉ መሳቡ ተነግሯል። በስብሰባው ላይ ከተናገሩት መካከል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የፍልሰትን ጉዳይ አጥብቆ የመያዝን ፈተናዎችና እድሎች ተቋቁመዋል።
Les récentes images atroces de migrants vendus en Libye nous rappellent l'urgence d'agir.
ሊቢያ ውስጥ የፍልሰተኞችን ሽያጭ ሰሞኑን ያሳዩን ስዕሎች አሉ ጉቴሬሽ ፈጥነን የመንቀሳቀሳችንን አጣዳፊነትና አስፈላጊነት ያስታውሱናል። በርግጥ የፍልሰት ጉዳይ የከበደ ፈተና ነው ብለዋል የመንግስታቱ ድርጅት ዋና ጸሐፊ። ይሁን እንጂ ከልማት ጋር ጥሩ ስራን ከመፍጠርና ትብብርን ከማጠናከር ጋር ስንመለከተው የእድሎችም ምንጭ መሆኑን ነው የምንገነዘበው። ሁሉም ሀገሮች ድንበሮቻቸውን ሐላፊነት ባለውና ሉዓላዊነታቸውን በሚያስጠብቅ ሁኔታ የመቆጣጠር መብትም ግዴታም እንዳለባቸው ያስታወሱት ጉቴሬሽ ያንን ሲያደርጉ ግን ስደተኞችን የሚመለከቱ ዓለም አቀፍ ሕግጋትን ሙሉ በሙሉ አክብረው የስደተኞችንና የፍልሰተኞችን ሰብአዊ መብቶች ሳይጥሱ ወይም ሳይረግጡ መሆን እንደሚገባው አሳስበዋል። አይቮሪ ኮስት ላይ የተሰበሰቡት መሪዎች ፍልሰተኞችን በተለይ ደግሞ ጦርነት ባኘካት ሊቢያ ውስጥ የተያዙትን ለመርዳትና ከጥቃት ለመጠበቅ የሚሰራ ልዩ ግብረ ኃይል ለማቋቋም ተስማምተዋል። በ21ኛው መቶ ክፍለ ዘመን ባርነት ጨርሶ ተቀባይነት የለውም ያሉት የቡርኪና ፋሶ የውጭ ጉዳይ ሚኒስትር ሊቢያ ያሉትን የሀገራቸውን አምባሳደር አስወጥተዋል።
ቻይና የፒዮንግያንግ የነዳጅ አቅርቦት እንድታቋርጥ ዩናይትድ ስቴትስ አሳሰበች። ለፒዮንግያንግ የሚቀርበውን የነዳጅ አቅርቦት ይህ የዩናይትድ ስቴትስ ማሳሰቢያ ቻይና ለብዙ ጊዜ ማድረግ ያልፈለገችው አሁን ግን ይህን በማድረግ አመራር ወይም የመሪነቱን ድርሻ እንድታንጸባርቅ የቀረበላት ጥያቄ ነው ተብሏል። እናም የቻይና ባለስልጣናት ለጥያቄው ተገቢ ትኩረት እየሰጡት መሆናቸውን ተንታኞች ይናገራሉ። ዩናይትድ ስቴትስና ቻይና ሰሜን ኮሪያ ላይ ማዕቀብ እንደሚያጠናክሩ የታወቀ ነው የሚሉት የካርኔጊ ቲንሹጋ ማዕከል ተንታኝ ጆ ቶንግ በተለይ ሰሜን ኮሪያ ሚሳኤል ከሞከረች ወዲህ ማዕቀቡ አማራጭ አይኖረም ነው ያሉት። የሚሳኤሉ ሙከራ ዓለም አቀፉ ማህበረሰብም ሆነ ለዩናይትድ ስቴትስ ከፍተኛ ስጋት የደቀነ መሆኑ እኒሁ ተንታኝ አመልክተዋል። እናም ማዕቀቡ በሌላ በምንም አማራጭ አይተካም ነው ያሉት።
ሚያንማርን ለአራት ቀናት የጎበኙት የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ዛሬ ባንግላዴሽ ገብተዋል። በሚያንማሯ ያንጎን ለሚገኙ የካቶሊክ ወጣት ምዕመናን የቅዳሴ ስነ ስርዓት የመሩት አባ ፍራንሲስ ዛሬውኑ ነው የተነሱትና ባንግላዴሽ የገቡት። በሚያንማር ቆይታቸው በዚያ የሚገኙ የመብት ተሟጋቾች በሮሂንጂያ ሙስሊም ስደተኞች ላይ የሚፈጸመውን የሰብአዊ መብት ጥሰት ባለማንሳታቸውና ባለመንቀፋቸው ተችተዋቸዋል። አቡኑ በባንግላዴሽ ቆይታቸው ከአንድ የሮሂንጂያ ስደተኞች ቡድን ጋር እንደሚገናኙም ተገልጧል።
በመጨረሻም ምስራቃዊ አፍጋኒስታን ውስጥ በታሊባንና ራሱን እስላማዊ መንግስት ባዩ አሸባሪ ቡድን መካከል ይካሄድ የነበረው ውጊያ ተፋፍሞ በሁለቱም ወገኖች በርካታ ሕይወት ጠፋ፣ ጦሱም ወደ ሌሎች አጎራባች አካባቢዎች ተረፈ። ውጊያው በዚህ ሳምንት መገባደጃ ላይ የተቀሰቀሰው ናንግሃር ክፍለ ግዛት ውስጥ በሚገኘው ከሆንጊያ ወረዳ አይሲስ በታሊባን የተያዙ ስፍራዎችን ባጠቃበት ጊዜ ነው የተጀመረው። አንድ የክልሉ የአፍጋኒስታን ወታደራዊ ጦር ቃል አቀባይ ለአሜሪካ ድምጽ እንዳረጋገጡት ሁለት ዋና ዋና የተባሉ የታሊባን ጦር መሪዎች በውጊያው ተገድለዋል። በዚህም አይሲስ ወይም አይሲል የበላይነት ማግኘቱ ተገልጧል። አድማጮች ለዜና የተመደበው ክፍለ ጊዜ በዚህ አበቃ።
ክቡራንና ክቡራት የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። ሐሙስ ህዳር 21 2010 አስተናጋጆች አዲሱ አበበና
አሉላ ከበደ ነን። አድማጮች ለምሽቱ በርከት ያሉ ዘገባዎችና ቅንብሮችን ይዘናል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንወሰዳችሁ።
የህወሓት ማዕከላዊ ኮሚቴ ሁለት ወራት ለሚጠጋ ጊዜ ስብሰባና ግምገማ አካሄዶ ሲያበቃ በስራ አስፈጻሚ አባላት ላይ የማገድና ከስልጣናቸው የማንሳት እርምጃ መውሰዱ ይታወቃል። በትናንትናው ዕለት ደግሞ አዲስ ሊቀመንበር ለህወሓት ማለት ነው መርጦ ሌሎች አዳዲስ ሰዎችን ተክቷል። በዛሬው ዕለት ባወጣው መግለጫም አዲሱ አመራር ለጋራ ፌዴራላዊ ዲሞክራሲያዊት ኢትዮጵያ ለልማትና የዲሞክራሲ ስርዓት ግንባታ ላይ የተጫወተውን ገንቢ ሚና አጠናክሮ ለመወጣት የሚያስችለውን አቅጣጫዎች ከህዝቦች ጋር በመመካከር እንደሚያከናውን አስታውቋል። ይህን አጠቃላይ የህወሓት ግምገማና ሹምሽር በተመለከተ በትጥቅና ትግል በድርጅቱ ውስጥ ጉልህ ስፍራ የነበራቸው የቀድሞ ታጋይ በአሁኑ ሰዓት የአረና ትግራይ አባልና የመድረክ ስራ አስፈጻሚ አባል የሆኑትን አቶ ገብሩ አስራትን ጽዮን ግርማ አነጋግራቸዋለች።
አቶ ገብሩ አስራት ለቃለ ምልልስ ፈቃደኛ ስለሆኑና መሰግናለን። የህዝባዊ ወያኔ ሀርነት ትግራይ ወይም ህወሓት ማዕከላዊ ኮሚቴ ለሁለት ወራት ያህል ያካሄደውን ስብሰባና ግምገማ ተከትሎ የወሰደው የማገድ እርምጃ፣ በፓርቲው አመራሮች ላይ ያሳለፈው ሹምሽር፣ በኢትዮጵያ ለተከሰተው የፖለቲካና የኢኮኖሚ ቀውስ እንዲሁም ደግሞ ግጭት ለትግራይም ሆነ አጠቃላይ ለኢትዮጵያ ህዝብ የሚፈይደው አዲስ ወሳኝ ቁም ነገር ይኖራል ወይ?
እንግዲህ እንደሚታወቀው ህወሓት ውስጥ ብዙ ጊዜ የስልጣን ሽኩቻዎች ተከስተዋል። ያ አሁን የተከሰተው የህወሓት ቀውስም በስልጣን ላይ የተመሰረተ ነው ብዬ ነው የማምነው። ለምንድነው? ሁለት ጎራዎች ነበሩ። አንድ ጎራ ፍቃሪ መለስ፣ ከመለስ ስልፈት በኋላም የሱን ራዕይ እንከተላለን የሱን ለጋሲ እንከታለን የሚልና በዚህ ለጋሲ ስር ተደራጅተው ስልጣን የተቆጣጠሩ በእነ አባይ ወልዱ፣ ወይዘሮ አዜብ፣ አቶ ቴድሮስ ሀጎስም ያካታል። እነዚህ ያካተተ ቡድን ነበር። በሌላ በኩል ደግሞ ይህን የመለስ ለጋሲን አንቀበልም ብለው የሚንቀሳቀሱና ስልጣንን ለመቆጣጠር የሚሹ በተለይ በተለምዶ እነዚህ ኦልድ ጋርድስ ወይ የድሮዎቹ የተሰናበቱት ሲንቀሳቀሱ ቆይተዋል። ይህ እንግዲህ ላለፉት 3-4 አመታት ይሄ ትግል ሲከሰት ቆይቷል። የኃይል ሚዛኑ መጀመሪያ ላይ ወደነ ወይዘሮ አዜብ፣ አቶ አባይ ያደላ ነበር። ከረጅም ጊዜ እንቅስቃሴ ራሳቸውን በሚሉት በፈጠሩት የኔትወርክ ትስስር በፈጠሩት እንቅስቃሴ የኃይል ሚዛኑ ተለውጦ አሁን እነዚያ ስልጣን ላይ የነበሩት ለእግድና ለሹምሽር ተዳርገዋል እና ሌላ ቡድን በተለይ እነ አቦይ ስብሐት እና ሌሎች እነዚህ የቀድሞዎች የሚባሉት የሚመሩት እነዚህ ኦልድ ጋርዶች የድሮዎቹ አንጋሹ ነው እነሱ የሚፈልጓቸውን ወደ ስልጣን አምጥተዋል። ስለዚህ በመሰረቱ የስልጣን ሽኩቻ እንጂ ምንም አይነት የታየ የፈነጠቀ ምንም አይነት የሀሳብ ልዩነት የርዕዮተ ዓለም ልዩነት አላየሁም። እኔ እንግዲህ በእነሱ እንደሚሉት በአሰራር በመሰረቱ የህወሓትን ርዕዮተ ዓለም የህወሓትን የፖለቲካ ፕሮግራም ተቀብለው በዛ በአሰራር እነዛን ከሰዋቸዋል። ጸረ ዲሞክራሲ ናቸው፣ በኔትወርክ ናቸው ስልጣን የተቆጣጠሩት፣ በዛ የሚሰሩ ናቸው፣ ስትራቴጂክ አመራር አልሰጡም፣ ተዳክመዋል፣ ከሌሎች የኢህአዴግ ድርጅቶችም ጋር እንድናቆር ያደረጉ እነዚህ ናቸው ብለው ክስ በመዘገር እነዚህን አስወግደዋል ማለት ይቻላል። ስለዚህ በዚህ አይነት የተደረገ ሹምሽር ደግሞ ምንም አይነት ለውጥ የሚያመጣ እንዳልሆነ የኢትዮጵያ ህዝብም የትግራይ ህዝብም ማወቅ አለበት መስሎኝ። ምክንያቱም የትግራይም ህዝብ ይሁን የኢትዮጵያ ህዝብ ያነሳቸው ያሉ ጥያቄዎች ከፍ ያሉ ጥያቄዎች ናቸው። የዲሞክራሲ ጥያቄ፣ የነጻነት ጥያቄ፣ የፍትህ ጥያቄ፣ የተለያዩ መሰረታዊ ፖሊሲዎችን ይነኩና ለውጥ የሚፈልጉ ጥያቄዎች፣ የስራ አጥነት ጥያቄ፣ በወጣቱም የግብር ከመጠን በላይ መጫና ይሄ ማስተካከል፣ ፍትሐዊ የመሆን ፍትሐዊ ግብር አከፋፈል እና መሰረታዊ የሆኑ በርካታ ጥያቄዎች ተነስተዋል እና ይህን ሊመልስ የሚችል አካሄድ አይደለም አሁን እያየ ነው ያለን። ስለዚህ ምንም አይነት እርባና አይኖረውም። አንዱ ስርወ መንግስት ተገርሶ ሌላው ስርወ መንግስት የስልጣን የተቆጣጠረበት ሁኔታ ነው ያለው። ከዚህ ያለፈ የሀሳብ ልዩነት፣ የመስመር ልዩነት፣ የርዕዮተ ዓለም ልዩነትና የመሰረታዊ ለውጦች አጀንዳ ያለው እና ይሄን ያተመለከተንም እስካሁን ነሱም የተናገሩት አይደለም ባሰራር ነው ባሰራር ያለው ልዩነት ነው እነዚህ ሰዎች ከስልጣን ዲ
እንግዲህ አቶ ገብሩ አሁን በተለይ የድሮዎቹ ቡድኖች ናቸው አሁን ያለውን ስልጣን ሲይዙ የሚታዩት ብለዋልና የታገዱት ደግሞ አሉ። ይሄ ግምገማ መቆየቱ ከሁለት ወር በላይ ነው የፈጀው። በርግጥ በመሃል ላይ መግለጫዎች ይወጡ ነበር ከዛ ደግሞ ተመልሶ ስብሰባ ይቀጥላልና ውስጡ አጨቃጫቂ እንደነበረ ውይይትን ያዘ ወይም ደግሞ በጣም የጠነከረ እንደነበር መገመት ይቻላል መረጃዎች ባይወጡም። ያ የጭቅጭቅ አጀንዳ እንደው መረጃ በርሶ በኩል ካሉት ወይም ደግሞ እንደው ዙሪያ ገባውን ከቃኙ ያ አጀንዳ ምንድነው ለዛ ለጭቅጭቅ መነሻ የሆናቸው ወይም ሲወያዩበት የቆየው ድፍን ነው መረጃው ለህዝብ አልወጣም?
አዎ
እስቲ እሱ ምንድነው
ገብቶኛል። እንግዲህ እንደ ሰበብ እንደ ፕሪቴክስት ያስቀመጡት አሁን በስልጣን ላይ የነበረው የአቶ አባይ አመራር እና አልቶ ወይዘሮ አገሩ አመራር መሰረታዊ የሚባሉት ንግግሮች አሉበት ነው ያሉት። ያው ምንድነው ያሉት አንዱ በኔትወርክ ነው እየሰራ ያለ እሱ በስ በትስስር እንጂ ሰው በአቅሙ በችሎታው ስልጣን ላይ የማይኖርበት ስራ ላይ የማይተማራበት እና በኔትወርክ ወይ ደግሞ እንዲሁ ተሳስረው ስልጣን የያዙበት ሌላውን ለማጥቃት የሚንቀሳቀሱበት ሁኔታ ነው የሚለው አንዱ ነበር። ሁለተኛው ደግሞ ይሄን በስልጣን ላይ ለመቆየት ካላቸው ፍላጎት ረ ዲሞክራሲያዊ ተግባራትን ፈጽሟል ነው ያላቸው ሁለተኛው ክስ። ሌላው የከሰሷቸው ይሄ የጂቲፒ 2 ትግራይ ውስጥ ተግባራዊ ለማድረግ አልቻሉም የሚልም ሌላው ክስ ነው። በአጠቃላይ ስትራቴጂያዊ አመራር አልሰጡም የሚል ክሴታ አቅርበዋል። ስለዚህ ምንድነው ይሄ እንግዲህ ቀደም ብሎ ሪፖርቱ እንግዲህ እንደሚነገረው 59 ገጽ የያዘ ሪፖርት ነው የቀረበው። አንኳር ጉዳዮች ግን እነዚህ እኔ የያዘ ስለሆነ በዚህ መሰረት እነዚህን ያወረዳቸው ሹምሹር ያደረጉባቸው ሰዎች በዚህ ተመዝነው ነው ወርድ የተደረጉት። እነሱ ደግሞ ስራ ሰጥተናል በትክክል በሂደት አንድ ግድፈቶች ሊኖሩ ይችላሉ ግን ደግሞ ተገቢውን ስራ ሰጥተናል ፈጽመናል በዚህ ክርክር ነው ረጅም ያስቆያቸው። ከዚህ የሚነሱ ብዙ ጉዳዮችም አንስተዋል።
እንግዲህ እርሶም መጀመሪያ ላይ እንደጠቀሱት ይሄ ቡድን ምንም ለውጥ አመጣም ብለዋል። በርግጥ እንደገና ደግሞ የህዝቡ ጥያቄዎች የትግራይ ህዝብም የኢትዮጵያ ህዝብም የሚያነሳቸውን ጥያቄዎች የሚመልስ አይደለም ብለዋል። ከጥያቄዎቹ አንዱ የዲሞክራሲ ስርዓት እንዲሰፍን የመናገር ነጻነትም እንዲመጣ የሚጠይቁን ይጨምራልና እነዚህ አሁን አዲስ ከገቡት ሰዎች ውስጥ እንደው በስም አንዳንዶቹን ጠቀስ እናድርጋቸው ብንል በተደጋጋሚ ወቀሳ የሚቀርብበት የብሔራዊ የመረጃ ደህንነት እንግዲህ ሰዎችን ለጥያቄ በሚወሰዱበት ጊዜ በምርመራ ወቅት ከፍተኛ የሰብአዊ መብት ጥሰት እንደሚፈጸምባቸው ይጠቀሳልና እንግዲህ እዛ ውስጥ ኃላፊም የነበሩት አቶ ጌታቸው አሰፋ አሉበት። በመናገር ነጻነት ደግሞ በኮሙኒኬሽን ሚኒስተርነታቸው ወቀሳ ሲቀርብባቸው የነበሩት አቶ ጌታቸው ረዳም እዛ ውስጥ አሉ። እንደዚህ አይነት ሰዎች አሁን በአዲሱ ምርጫ ውስጥ አሉና ይሄንን እንዴት ያውታል በርሶ በኩል አንዳንዶቹን ሰዎች ያቋቸዋል የሚል ግምት ስላለ?
አብዛኛው አውቃቸዋለሁ በስልጣን ላይ ያሉት። በዚህ ተነስቼ ነው ደግሞ እኔ ምንም አይነት ለውጥ ሊከሰት አይችልም እያልኩ ያለሁት። ምክንያቱም እስከ ቅርብ ጊዜ የሚናገራቸው ንግግሮችም አዳምጣለሁ። ማዳምጠው ምንድን ነው ኢትዮጵያ ውስጥ ይሄ አቤታዊ ዲሞክራሲ የሚባል ከስላም ተነስተው ዲሞክራሲያዊ ማዕከልነት የሚባል ጠፍሮ የሚይዝና ህዝቡ ምንም አይነት ማፈናፈኛ የማይሰጥ አቅጣጫ የሚከተሉ ናቸው ሁሉም። ይህን ተከትለው በፓርቲ ውስጥ ያሉና በዚህ ዙሪያ ምንም አይነት ለውጥ ለማድረግ የማይፈልጉ እንዲያውም በቅርቡ ሪፖርት አቅራቢው አቶ አለም ገብረዋህድ ናቸው እንግዲህ ሪፖርትን አቀረቡት የሚባሉት። ከዛ በፊት በትግርኛ የተጻፈ ሪፖርት አለ። በዛ ሪፖርት ያነጣጠሩት ድርጅቶች ጠላቶቻችን ናቸው የሚል ነው። አረናን እንደ ጠላት ነው የፈረጁት። ሌሎችም አሁን ወጣቶች በትግራይም በሌላም አካባቢ የሚደረጉት ተንቀሳቃሽ ጠላት ብለው ነው የሚፈርጁት። እና ዜጋን ጠላት ብሎ የሚፈርጅ ቡድን ምንም አይነት ነጻነት በዚች ሀገር ያመጣል ተብሎ የሚታሰብ አይመስለኝ። ተቃዋሚ እንዳይኖር የተለየ ሀሳብ እንዳይኖር ለመጥፈቅ የተስማሙበት ነው። እና አሁንም እንዳልኩት እነዚያን ሰዎች አንዳንድ የጸረ ዲሞክራሲ አዝማሚያ ቢገመግሙም በኔትወርክ እጥራችኋል ብለው ቢገመግሙም ወይ ሙስናም ብለው ሊሆን ይችላል ይህን አላዳመጥኩም ብለው ቢገመግሙም መነሻቸው የሚቀዳው ግን ኢትዮጵያን ባላቸው አባላት 8.5 ሚሊዮን በኢትዮጵያ በትግራይ 400,000 አባል ይህን ተጠቅሞ ህዝቡ ጭራሽ እንዳይተነፍስ እንዳንከሳቀስ የሚያደርግ የተንከሳቀሰ ቢኖርም የማሰሩ የማሳደዱ ጥራሽ መፍት የማፈኑ ፍራ የሚሰሩ ናቸው። ይሄ እንግዲህ በደህነቱ ኃላፊሹም ብቻ የሚፈጸም አይመስለኝም። የፓርቲው አጠቃላይ አቋም ተደርጎ ነው መወሰድ ያለበት። ከአይዲዮሎጂ የሚመነጭ ከርዕዮተ ዓለም የሚመነጭ ከሚከተለው የፖለቲካ አቅጣጫ የሚመነጭ ስለሆነ እንግዲህ አቶ ጌታቸው የደህነት ፈጻሚ ሊሆን ይችላል፣ አንዱም ቃል አቀባይ ሊሆን ይችላል። ጌታቸው ረዳም ግን ሁሉም ፓርቲው ራሱ የሚከተለው አቅጣጫ ይሄንን ነው። በዚህ አካባቢ የነበሩ ስህተቶች እነዚህ ስህተቶች አሉ ብሎ እስካላመነ ድረስ ፓርቲው ምንም አይመስለኝም። እንደዚያ ፍንጭ ማላየሁም ይሄን ታተቀበለ ማለት ኢትዮጵያ ህዝብን ያንገሸግሸው። ይሄ የምናየውን እልቂት የምናየውን እስር ቀደም ብለም ሲታይ የነበረው በፖለቲከኞች በጋዜጠኞች በሲቪል ማህበረሰብ የሚደርሰው ወከባ ይህን ሁሉ የሚቀይር ታኬጅ እስከደለ ድረስ ምንም ለውጥ ይኖራል ተብሎ አይታሰብም። ያው የአንድ ፓርቲ ፈላጭ ወራጭ አገዛዝ አይዲዮሎጂውም እሱ ነው፣ የፖለቲካ አቅጣጫውም እሱ ነው። ይህን እስከተከተሉ ድረስ ምንም አይነት ለውጥ ይመጣል ተብሎ አይታሰብም በዚህ ሀገር።
እሺ፣ አቶ ገብሩ አስራት ለሰጡን ማብራሪያ በጣም እናመሰግናለን። እንግዲህ ከጊዜ አንጻር እዚህ ጋር እንግታው፣ ነገር ግን በሌላ ጊዜ መልሰን እናገኘታለን። ለዛሬው በጣም እናመሰግናለን፣ እግዜር ይስጥልን።
እናመሰግናለሁ።
በወቅታዊ ጉዳዮች ላይ ያተኮረውን የዕለቱን አብይ ርዕስ ነበር የተከታተላችሁት አድማጮች። አሁን ወደ ተከታዩ የመጽሔት ትንታኔ ርዕስ እንሻገራለን። ከዓለም ሕዝብ ከፊሉ የማህበራዊ ጥበቃ የማያገኝና ማለቂያ በሌለው የድህነት ቀለበት ውስጥ የሚኖር ነው ሲል ዓለም አቀፉ የሥራ ድርጅት አስታውቋል። ድርጅቱ ይህን ያስታወቀው ትናንት ዋና መስሪያ ቤቱ የሚገኝባት ጄኔቫ ላይ ባወጣው የዓለም ማህበራዊ ጥበቃ ሪፖርቱ ላይ ነው። ዘጋቢያችን ሊሳ ሽላይን ከጄኔቫ ያጠናቀረችውን ሰለሞን አባተ ይዞ ቀርቧል።
በዘንድሮው የዓለም ሕዝብ ብዛት ግምት መሰረት ወደ 8 ቢሊዮን ከሚጠጋው ሰው 55 ከመቶ ወይንም 4 ቢሊዮኑ አንዳችም አይነት ማህበራዊ ጥበቃ የለውም። ይህንን ሁኔታ ጨርሶ ተቀባይነት ሊኖረው የማይችል ሲሉ የዓለም የሥራ ድርጅት የአይኤልኦ ዋና ዳይሬክተር ጋይ ራደር ገልጸውታል።
And that means that they do not receive any child benefit, any maternity benefit, any
ይህ ማለት ምንም አይነት የህፃናት እንክብካቤ ድጋፍ፣ አንዳችም የእናትነት ድጎማ፣ ምንም የሥራ አጥ መድህን፣ የአካል ጉዳት ጥበቃ፣ የአዛውንቶች ጡረታ አያገኙም ማለት ነው። በማህበራዊ ዋስትና ስርዓቱም ውስጥ በንቃት አይሳተፉ።
የዚህ ሁኔታ መዘዞችም እጅግ የከፉና በገሃድ የሚታዩ መሆናቸው በአይኤልኦ ሪፖርት ላይ ተጠቁሟል። የማህበራዊ ጥበቃ መጥፋት ሰዎችን ለበሽታ፣ ለድህነት፣ ለኑሮ ልዩነት መስፋፋት፣ ለማህበራዊ መገለልና ለመሳሰሉ የከፉ ሁኔታዎች እንደሚዳርግም አስታውቋል ሪፖርቱ። መንግስታት ለህዝቦቻቸው ማህበራዊ ጥበቃ ነዋይ ቢያፈሱ እንደሚጠቀሙ የአይኤልኦ ዳይሬክተር ራይደር ለቪኦኤ ገልጸዋል።
Social protection is a human right and we should be pursuing it because it is a human right.
ማህበራዊ ጥበቃ ማግኘት ሰብአዊ መብት ነው። እንዲከበር ግፊት የምናደርገውም ሰብአዊ መብት ስለሆነ ነው። በተጨማሪ ግን ማህበራዊ ጥበቃዎች ባሉበት በተሳለጠ ሁኔታ በሚሰሩበት አንድ ሰው ከህፃንነት እስከ ሽምግልና አመታት ያለውን የጥበቃዎች ምህዋርና ዑደት ሲመለከት የምጣኔ ሀብት ትርፎችን ወይም ጥቅሞችን በስፋት ማፈስ እንደሚቻል በተጨባጭ ማሳየት የሚቻሉ ማስረጃዎች አሉ።
የማህበራዊ ጥበቃ መጥፋት ወይንም መጓደል እጅግ አሳሳቢ በሆነ ሁኔታ ጎልቶ የሚታየው በአፍሪካ፣ በኤሲያና በአረብ አገሮች ውስጥ መሆኑን የአይኤልኦ ጥናት አሳይቷል። እነዚህ አገሮች ደግሞ ቢያንስ መሰረታዊ የማህበራዊ ጥበቃ አገልግሎቶችን ለመዘርጋት በሚያስችል ሁኔታ መንግስታዊ በጀቶቻቸውን እንዲያሳድጉ አይኤልኦ ጠይቋል።
ወደ ተከታዩ ዘገባ እናልፋለን። ሌሎች በርከት ያሉ ዘገባዎች አሉን አድማጮች። የዩናይትድ ስቴትስን ፕሬዚዳንት ዶናልድ ትራምፕን የትዊተር መልእክትና ሌሎች ቀደም ብለን ያስተዋወቅናቸውን ዘገባዎች ቆየት ብለን እናቀርባለን። አሁን በዛሬው ዕለት በመላው ኢትዮጵያ በመከበር ላይ የሚገኘውን የነቢዩ መሐመድ የልደት በዓል አስመልክቶ ወደ ተዘጋጀ አጠር ያለ ዝግጅት ዘገባ ነው የምናልፈው። ሙፍቲ ሐጂ ኦመር ናቸው ያነጋገርናቸው። የሞሊድ በዓልን አከባበር የዛሬውንና በዓሉ የሚከበርበትን መሰረት እንዲህ ያስረዳሉ።
እንኳን አደረሰን ስለ በዓሉ አከባበር። አልሐምዱሊላህ በኢትዮጵያ ውስጥ በአገራችን በአጠቃላይ አንዋር መስጊድ፣ ኑር መስጊድ፣ በሬው በጉ በጣም በርካታ ነው። በጣም በሀገራችን በአጠቃላይ በሰላም በአንድነት በሬ ስፍራ የተከበረ ነው። ዘንድሮ በዓል ማለት ሃይማኖትን በተመለከተ ቀንን ማክበር፣ ቀንን ማምለክ፣ ቀንን መገዛት አይደለም። በዛ በቀን ምን ተግባር ተከስቷል? ለሀገር፣ ለህዝብ፣ ለሃይማኖት ጥቅም አዘል የሆነ ነገር ምን ተገኝቷል ብሎ ለማስታወስና ያንን መልካም ተግባር ለመከተል መልካም ጠባይ፣ መልካም አመራር ለመከተል ተብሎ ነው የሚከበረው። ያወቀው እንዲያውቅ፣ ያወቀው ደግሞ እንዲያጠናክር ለይታስቦ ነው እንጂ የሚከበረው ማክበር ብቻ አይደለም። ነቢያችን አለይሂ ሰላቱ ወሰላም ወደ ሰው ልጅ ፈጣሪ ጌታ አላህ ሲልካቸው ቢመካሪም ላኸላቅ በጥሩ ጠባይ ነው የላካቸው። የሰውን ልጅ በማስከባበር እንዲፈቃቀር በማድረግ እንዲተባበር በማድረግ ሰላምን በማክበር አንድነትን በማጠንከር የሰው ልጅ ደግሞ በኩል በመመልከት እንደዚህ ያሉ ወንድንም ሴቱንም ወጣቱንም አዛውንቱንም በአንድ መልክ በማየት በአንድ በኩልነት በመምራት በእንዲህ ያለ በመልካም ጠባይ ያንን መልካም ጠባያቸውን፣ መልካም ንግግራቸውን፣ መልካም አመራራቸውን
ሙፍቲ ሀጂ ዑመርን እናመሰግናለን። አመቱን በሙሉ የእምነቱን ትምህርቶች መከተል ያስፈልጋል፣ በአንድ ቀን ብቻ መገደብ አይደለም፣ የበዓሉን መንፈሳዊ መሰረት የሚሉ የመሰረት ጥያቄ የሚያነሱ ወገኖች አሉ። ለሁሉም በዓሉን ለምታከብሩ የእስልምና እምነት ተከታይ አድማጮቻችን እንኳን አደረሳችሁ እንላለን። የመግቢያው ሙዚቃ ሳይጠቁም አልቀረም። በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፉ ስርጭታችን ይቀጥላል። ይህ የመግቢያ ሙዚቃ እንደሚያስታውቀው እናንተ አድማጮቻችን በቀረቡ ፕሮግራሞቻችን ላይ የምታቀርቧቸውን አስተያየቶች መልሰን እናሰማለን። አሁን በነጻው ስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው ከእናንተ አስተያየቶች ጥቂቱን እንመልስ።
አባይ አሜሪካ ድምጽ ሬዲዮ አማርኛ ክፍል ደረስ ሳቢ አንድ የወያኔ ቀጠባይ ጠይቃው ነበረ። ስለ ያለው የጸገዴ የትግራይና የአማራ ክልል ድንበር በሚለው ላይ እንግዲህ የተፈራረሙት ወያኔና ባህዴንና ጨንጊ ህዝብ አልመከረበት አልተጠየቀ አላለ። ሁለት ባለስልጣን ሶስት ነፍሰ ፈርሞ ሄደዋል። ነገሩ ግን ሁለት ጸገዴ የሚባል ነገር ላል ጸገዴ ነው የወልቃይት ጠገዴ ሰሜን አርማጭሆ የሚለው ይሄ የጎንደር ታሪካዊ ግዛት ነው እና የላቁት ይገባል። እነሱ እስካሉ ሊሰሩበት ይችል ይሆናል። እነሱ ሲወገዱ ግን ሁሉ ነገር ተስተካክሎ ወደ ቢሮ ወደ ቦታው ተመልሶ የህዝቡ ጥያቄ ተጠይቆ ህዝቡ ድምፅ ሰጠበት የሚወሰን ጉዳይ እንጂ ሁለት የፈረሱን ፍርሚያ እንደሚቀደድ ይሄ ሊገባቸው ይገባል። እና ጠገዴ አንድ ነው፣ ወልቃይት አንድ ነው፣ ጎንደር ነው። ከዚህ በላይ ውጪ ምንም ይሆን ነገር የለም። ገርስልኝ ተመስገን ወልቃይት ዋሽንግተን ዲሲ።
አሎ እንደምናችሁ። ሰው ገምገማ የሚባለው 40 ዓመት ነው ገምገማ እየተባለ ግን ለውጡ አላየንም። እኛ ተባዮች ጦርነት ውስጥ የነበሩ ፕሬዚደንት ምክትል ፕሬዚደንት እያሉ አገሪቷ ወደ ኋላ አስቀርቷታል። እና አሁን እኛ የምንፈልገው የትግራይ ህዝብ ሲቪል የሆነ መምራት አለበት። ጥሩ ተጋይ ነበር እየተባለ ጥሩ ተኩስ ነበር መርሻ ይዘ ነበር እየተባለ ዝም ብሎ መጫወቻ ነው። የገምጋ የሚባል ደግሞ 40 ዓመት ነው ግምገማው ተደርጎ ለውጡ ግን አላየነው። እና አሁን ገምጋም ነው ወይም ጦርነት ነው አልገባንም። አመሰግናለሁ።
ጠናስትን ቪዲዮዎች እንደምናላችሁ የቤተለ ፕሮግራማችሁ አድማጭ ነኝ። በሀገራችን ጉዳይ ላይ የወቅቱን ሁኔታ በተመለከተ እንደሚታወቀው እጅግ በጣም አሳዛኝ ከዕለት ወደ ዕለት ወደ ከፋ ሁኔታ እየተሸጋገረ ያለበት ሁኔታ ነው ያለው። ነገር ግን ይሄን እዚህ ደረጃ እንዲደርስ
ምክንያት የሆነው የገዢ ፓርቲ የተለያዩ ፎርሞችን ለማድረግ ወደፊትም ሀገሪቱን እንዴት አድርጎ ለመግዛት በሚያስችለው ሁኔታ ስብሰባ ላይ በስብሰባው አንተ ቀምቦ እንዳለም የሚሰማል። ነገር ግን ይህ አካሄድ አንድ ኃላፊነት ይሰማናል ከሚሉ ተራደሮች ወይም ፖለቲካ ሰዎች የሚጠበቅ አይደለም። እነሱ ይህን ስብሰባ ያደረጉ ያሉበት ጥቂትና ሰዓት እንኳን በርካታ ወገኖቻችን በአሰቃቂ ሁኔታ ህይወታቸው እያለፈ ነው። በአሁኑ ሰዓት ኢትዮጵያዊነት በጣም ተዋርዶ በመላው ዓለም በአረቡ ዓለም በአውሮፓም ቤት የምናይበት ሁኔታ በሚሰዎች የመጣ ነው እና ከተቻላቸው ሁሉም ፖለቲካ ፓርቲዎች ያማከለ ስልጣኑን በማጋራት ለተማረው ህብረተሰብ ቦታውን የሚለቁበት ሁኔታ ቢያመቻቹ ከታሪክ ተወቃሽነት ይድናሉ። እንደ ለመለመን ፈልጋለሁ ከተቻለ ይህን ብታሰሙልኝ።
አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም በወቅታዊ ጉዳዮችም ሆነ በቀረቡ ፕሮግራሞቻችን ላይ የምትሰጧቸውን አስተያየቶች የምትጽፉም ሆነ የምትደውሉ አድርሱን እናስተናግዳለን። አድማጮች አሁን ቀደም ብለን ወደ አስተዋወቅ ነው ዘገባ ነው የምንሻገረው። እንግሊዝ ውስጥ ያለ እጅግ ጽንፈኛ ነው የሚባል አንድ ቡድን አባል ኢንተርኔት ላይ ያወጣቸውን ቪዲዮዎች ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ መልሰው ትዊት በማድረጋቸው ወይም በትዊተር አማካኝነት በማስተላለፋቸው የእንግሊዝ ደራሲዎች የብረታ ቁጣ ያሰሙ ናቸው። መልእክቶቹን መጀመሪያ ያወጡት እንግሊዝ ትቅደም የሚባለው አክራሪ ቡድን ምክትል ሊቀመንበር ሲሆኑ ቪዲዮዎቹ የሚያሳዩት ሙስሊም የሆኑ ሰዎች ፈጽመዋቸዋል የተባሉ የጥፋት አድራጎቶችን ነው። ከቪዲዮዎቹ ቢያንስ አንደኛው ተአማኒነት የሌለው እንደሆነ ተነግሯል። ዘጋቢያችን ሄንሪ ሬጅዌል ከለንደን ያጠናቀረውን ዘገባ ሰለሞን አባተ ይዞ ቀርቧል።
ይህ እንግሊዝ ትቅደም የሚባል ስብስብ እጅግ ጽንፈኛና አክራሪ የሆነ በተበየነባቸው ወንጀለኞች የሚመራ ቡድን መሆኑን ነው ዘገባዎች የሚናገሩት። እንግሊዝ ውስጥ ግን ይህ ነው የሚባል የፖለቲካ ተጽዕኖ የለውም። ዶናልድ ትራምፕ በሚል ስም የተከፈተ የትዊተር አካውንት በዚያ እንግሊዝ ትቅደም በሚባለው ስብስብ ምክትል መሪ ነው የተባለ ጃይዳ ፍራንሰን ቀደም ሲል በትዊተር ወጥተው የነበሩ የቪዲዮ መልእክቶችን ትናንት ማለዳ ላይ መልሶ ትዊት ወይም ሪትዊት አደረጋቸው። ሁለቱ ቪዲዮዎች የሚያሳዩት የጥፋትና የሁከት አድራጎቶችን ነው። ሦስተኛው ቪዲዮ የሚያሳየው ደግሞ አንድ ሙስሊም ነው የተባለ ሰው ስለ ድንግል ማርያም የቆመን ሐውልት ሲያፈራርስ ነው። የቪዲዮዎቹን ትክክለኛነት ወይም የይዘታቸውን ተአማኒነት እስካሁን ማረጋገጥ ባይቻልም ቢያንስ አንደኛው ግን ሐሰተኛ መሆኑ በስፋት እየተነገረ ነው። የዋይት ሃውስ ቃል አቀባይ ሳራ ሳንደርስ የፕሬዚደንት ትራምፕን አድራጎት ተከላክለዋል።
Regardless of the video, the threat is very real. The president has
ቪዲዮን ግምት ውስጥ ሳናስገባ ስጋቱ ያፈጠጠ ነው። ፕሬዝዳንቱ ከመረጡኝ ዘመቻቸው አንስቶ ስለ ጠንካራ ድንበሮችና ስለ ጠንካራ የደህንነት ጥበቃ ሲናገሩ ቆይተዋል።
የእንግሊዝ ትቅደም ቡድን መሪ ጃይዳ ፍራንሰን ቀደም ሲል ፈጽሞታል በተባለ ሃይማኖትን መሰረት ያደረገ የጥላቻ ወንጀል ባለፈው ዓመት በፍርድ ቤት ጥፋተኛነት የተበየነበት ሰው ነው። የቡድኑ ሌሎች መሪዎች ደግሞ ዘብጥያ እንዲወርዱ ተደርገዋል። እንግሊዝ ትቅደም ቡድን ምንጩ ውድቀት እንደሆነ የዩኒቨርሲቲ ኦፍ ለንደኑ አንድሪያ ማሞን ተናግረዋል።
Britain First is basically a movement coming out from the failure of existing
እንግሊዝ ትቅደም በመሰረቱ የመጣው የበልጥ መዋቅራዊ ከሆኑ የፖለቲካ ንቅናቄዎች ቀኝ ነጠቅ ክንፍ ውድቀት ነው። ይህ ደግሞ በአሁኑ ጊዜ በምዕራቡ ንፍቀ ክበብ እያስተዋልን ያለነውን መጤ ጠልነትና የቀኝ ክንፍ አክራሪነትን ህጋዊ ወይም ቅቡል የማድረግ አባዜ ነው። ይህ ደግሞ ይህ ሁኔታ የትራምፕ ብቻ ሳይሆን በአጠቃላይ ምዕራቡ ውስጥ እየሰፈፈ ያለ ክስተት ነው የሚመስለኝ።
ምንም እንኳ ከዚህ ቡድን ጋር ግንኙነት ይኑረው አይኑረው አይረጋገጥ እንጂ ባለፈው ዓመት እንደራሴዋን ጆ ኮክስን የገደለው ጥቃት አድራሽ ግድያውን ሲፈጽም እንግሊዝ ትቅደም እያለ ይጮህ እንደነበረ ተገልጿል። ፕሬዚደንት ትራምፕ የጃይዳ ፍራንሰንን ቪዲዮዎች ሪትዊት በማድረጋቸው ያደረባቸውን መከፋት የእንደራሴ ጆ ባለቤት ብራንደን ኮክስ ተናግረዋል።
When we have an Islamist inspired attack, we rightly question where this hate can come from. We ask ourselves who are the
እስልምና ምክንያት የተነሳ ነው የሚባል ጥቃት ሲፈጸም ይህ ጥላቻ ከምን የመነጨ ይሆን ብለን መጠየቃችን አግባብ ነው። እነማናቸው ጥላቻን የሚሰብኩት ብለን ራሳችንን እንጠይቃለን። በአሁኑ አጋጣሚ ጽንፈኛውን ቀኝ የመሳሰሉ እንደዚህ አይነት ቡድኖች እየፈጸሙ ያሉት ያንኑ የመሰለ አድራጎት ነው። የዩናይትድ ስቴትስ ፕሬዝዳንት ታዲያ አይዟችሁ ይላቸዋል፣ ዱላ ያቀብሏቸዋል።
የፕሬዝዳንት ትራምፕ አድራጎት ስህተት ነው ሲል የእንግሊዝ ጠቅላይ ሚኒስትር ጽህፈት ቤት ውግዘት አሰምቷል። በሌላ በኩል ደግሞ የካንተርበሪ ሊቀ ጳጳስ ሁኔታውን በጥልቁ የሚረብሽ ብለውታል። ፕሬዝዳንት ትራምፕ በበኩላቸው ትናንት ምሽት ላይ ባወጡት ሌላ ትዊት የቀደመውን አድራጎታቸውን ለነቀፉት የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ መልስ ሰጥተዋል። ቴሬሳ ሜይ እኔን መውቀስተው ሀገር ውስጥ ላለው እስላማዊ አክራሪነት ትኩረት ይስጡ እኛ ዚህ ደህናነን ብለዋል። ሚስተር ትራምፕ እንግሊዝን እንዲጎበኙ ለመጪው ዓመት ተይዞ የነበረው እቅድ እንዲሰረዝ ብዙ የእንግሊዝ እንደራሴዎች እየጠየቁ ቢሆኑም መንግስቱ ግን ጉብኝቱ በተያዘው እቅድ መሰረት ይቀጥላል ብሏል።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ከ37 ያመለክታል። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ የፕሮግራም ስርጭት እየጀመርን ነው። አርስተ ዜና ለማስተማት ጊዜ የለንም። ምናልባት ጊዜ ካለን ማጠቃለያ እናሰማለን።
አሁን ወደ ቀዳሚው ቅንብር ነው የምንሻገረው። የስነ ግጥም ወጎች በባህልና ማህበረሰብ።
ከወጣቷ ገጻሚ ትግስት አለምነህ ጋር በግጥም ስራዎቿ በስነ ግጥምና በጥቅሉም በጥበብ ዙሪያ የተጀመረ ቃለ ምልልስ የመጨረሻ ክፍል ነው። ዛሬ ባህልና ማህበረሰብ ለምሽቱ ይዞ የመጣው የዝምታ ጭፈት በሚል ርዕስ የመጀመሪያውን የግጥም መድበሏን በ2004 ዓ.ም ለንባብ አብቅታለች። እልልታና ሙሾ የተሰኘውን ሌላውን የግጥም መድበሏን ደግሞ በ2008 ዓ.ም አሳትማለች። ትግስት አለሙ። የፕሮግራሙ አዘጋጅ አሉላ ከበደ። ባለፈው ሳምንት በውይይታቸው መገባደጃ በአንድ ግጥሟ ዙሪያ የተነሳ ነጥብ መለስ ስብሎ ያስታውሰንና በዚህ ጻይ እንደረደራል። አመሰግናለሁ ከተላሉላ።
አመሰግናለሁ አዲሱ። የዝምታ ጩኸት የመጀመሪያ ግጥም መድብር ርዕስ የሆነው ግጥም ከነ ርዕሱ ለቀለልታና ሙሾ መሐከል እንደሚታየው ግጭት ዝምታና ጩኸትም ላይ ግጭቱን እናያለን። ዝም ብሎ ጩኸት የለም ወይም ጩኸት ኖሮ ዝም የለም ብለን የምንጠብቀውን ያህል ዝምታ ከጩኸት የሚከብድበትን ጊዜ ጆሮ የሚደፍን ዝምታ እንደምንለው አይነት። እስኪ ንገሪን፣ የተለየ ምክንያት አለ ይሄን ግጥም በጻፍሽበት ጊዜ እንዲያስለፈልፍ ከቁባ ያልቆጠረኝ ተውስል ስማጸነው ዞሮ እንኳን ያላየ ተስፋዬን ቆርጬ ብሄድ ሳላወራው በዝምታዬ ውስጥ ጩኸት የተሰማሁት ያለሽ? የአባባል ነገር የሚመስለውን ነገር ከበድ ወዳለ ቦታም ተወስጂዋለሽ። ዝምታም ሲበረታ እንደ ጩኸ እንደሚሰማ የሚያመላክት የሚመስል ነው። እስኪ ስለተጻፈበት መንፈስ ንገሪንና ግጥማን ተወጪልን።
እሺ፣ ስለ አሁን ይሄን ግጥም ጽፈው አንዳንዴ ይሄ ነገር ላይ የምትልና ይሄ በራስ የሚያጋጥመኝ ነገር ነውና ምንም ነገር ሳላወራ ፍላጎቴ ተሰምቶ አገኛለሁ። አውርቼ አውርቼ ደግሞ ምንም ነገር ሳልባል እቀራለሁ። የሚሰማኝ አጣለሁ እና ሁሉ ይገርመኝ ነበረ ለካን እኔ ብዙ ጊዜ ዝም በማለት ታወቃለሁ። ቤት ውስጥ አሁን ከሴት ከወንድሞቼ እኔ በዝምታ ነው የምለየው። አልናገርም ብዙ ግን ደግሞ እኔ ከተናገርኩ ሁሉም ቶሎ ይሰሙኝ። አንዳንዴ ተናግሬ ራሱ ያልተሰማሁት ነገር በቃ ሲሰዝም ሲል
ደሞ ካስቸገሩሽ ግጥም አርገሽ ስታወጪው ይደርሳቸዋል። ግሩም የዝምታ ጩኸትን ተወጪልን።
እሺ የዝምታ ጩኸት እንዴ አትለፈልፍ ከቁብ ያልቆጠርከኝ ወልክል ሲማጸነው ዞሮ እንኳን ያላየኝ ተስፋዬን ቆርጬ ቤት ካላየረ በዝምታ ጩኸት የተሰማ ያንተን ጨለማ ብትሰጠኝ ወርሼ ከዝምታ ጸበል ጸዲቅ ተቋድሼ ስንት እንዳልኩኝ ለፋው ተከትዬ ጠፋው። የግርግና ኩራዝ ጭላንጭሏ ደክሞ ብቸኛው ብቻዬ ብቻ ሲሄድ ከርሞ ሰላሜን ካየሁት ከብቻ ጋር ቆሞ የቀረው ዘመኔን ልኑር ባርሞ።
የዝምታ ጩኸት በእርግጥም ደምቆ የሚሰማ ዝምታ ነው። ትዕግስት አስተያየቶችን አገኛለሁ ልሽኛል። የግጥም ስሜት በሌሎች ሲጋባ አንባቢው ያሳደረበት ስሜት ምናልባትም ከዚያ የሚቀጥል ታሪክ ከራሳቸው ጋር የሚጫወቱትንም ሊጨምር ይችላል። ምን አይነት ምላሾችን ታገኛለሽ? ሴቶቹ ግጥሞችሽ በመጽሐፍ ብቻ ሳይሆን በቪዲዮ በተሰራው ጭምር ለሌሎች የደረሱት በድምጽ የተቀረጹትም የተለየ ስሜት የሚያሳድሩ የተለየ ቅርበትም የሚፈጥሩ ይመስለኛል። እስኪ ንገሪን ከአንባቢዎችሽ ወይም ደግሞ ከአድማጮችሽ ያገኘሻቸው ምላሾች ምን ይመስላሉ?
አዎ ታክሲ ብዙ ደስ ይላል የሚያበረታቱ ናቸው። በአብዛኛው የልቤን የተናገር ይሉኝ በቃ የኛን ጊዜ ገለጽሽልኝ የሚሉ ብዙ አስተያየቶች ይልቅልኛል። አንዳንዴ አንተ መናገር ፈልግህ መናገር ያልቻልከውን ነገር ሰው ሲናገር ሲሰማ ረካለ ያስደስታል እና
ልክ ነው።
ከዛም አንጻር ሊሆን ይችላል ብዙ እና በጣም ግን እንደዚህ ዲስቴል ስለሆነ ጽሁፍ ሊሰዎች የሚሰጡኝ አስተያየት ለእኔ ትልቅ ትርጉም አለው ጥቅምም አለው። አሁን እኔ ከዝምታ ጩኸት መሰረቴ ነው ደግሞ እዛ ላይ ያገኘሁትን አስተያየት አክዬበት የተሻለ ስራ ነው ይዤ መምጣት ፈልጌ ነበረው። በነገረኝ አቅም የተሻለ ነው ለኔ ከልልታና ሙሹ። ከዚህ በኋላ የሚሰራው መጽሐፍ ደግሞ ከልልታና ሙሹ አንድ ደረጃ ከፍ ብሎ መምጣት መቻል አለበት። ምክንያቱም ከልልታና ሙሹ ደግሞ ብዙ አስተያየት ተቀብያለሁ እና የትነጥፍ ባለሙያዎች እንደሰጡኝ አስተያየት ስህተቴን ማረም ያለብኝ የቶች ጋር እንደሆነም አይቻለሁ እና ደግሞ ጸሐፊ ሲባል ከሁሉም አንግድ ማየት የሚችል መሆን እንዳለበትም ተምሬበታለሁ።
በስራዎችሽ ውስጥ ማደግ ማለት ይሄው ነው። ሁለት የግጥም መድብሎችን አድርሰሻል። ታዲያ እሱ ላይ አያቆምምና ዘወትር አድጋለሁ። ማሻሻላቸውንም ከአድማጮቼ ከአንባቢዎች የማገኘውንም ራሴን ለማደግ እጠቀምበታል ነው ያልሽው። ትዕግስት ጥሩ ብለሻል። ገጣሚነት ለሌሎች የጥበብ ዘርፎችም ስሜት ይኖር ይሆናል ብሎ ማሰብ እድል ይሰጣል። እንደ ግለሰቡ ማንነት እንደ ምርጫው ከስነ ግጥም ውጪ በመርጫ በማድነቅ ለየትኛው የጥበብ ዘርፍ ትማረክ ያለሽ? ሙዚቃ፣ ስነ ስዕል፣ የመድረክ ስራዎች ምን ይማርክሻል?
ሙዚቃ በጣም ደስ ይለኛል። ስለዚህ ማድነቅ እወዳለሁ።
ሙዚቃ ሰምተሽ በኋላ ወደ ግጥሞች እንድትሄጂ የሚገፋፋሽ ነገር ይመጣል? ግጥም ስትጽፊ ሙዚቃ የመስማት ዝንባሌ ያለሽ
ማለት? አሁን ለምሳሌ የሆነ ሙዚቃ ሰምቼ ያላየሁትን አንግል እንዲያሳየኝ ያደርገኛል። በቃ አእምሮዬ ሪፍሬሽ እንዲያደርግ ያደርገኛል። ግን ደግሞ የሆነ ሙዚቃ ሰምቼ የነገረኝን ሳይሆን ያልነገረኝን መስማት ፈልጋለሁ። ያ ሲሆን ለእኔ አዲስ ሀሳብ ነው፣ አዲስ ነገር ነው ለምጽፈው ነገር።
ለሁለታችሁ የሚገለጥላችኋል በዛ ሙዚቃ። ግሩም ነው። ያልነገረኝን ፈልጋለሁ የአዲስ ስራ መወለጃ ቦታም ይመስላል። ጥሩ ብለሻል። ሌላ ስነ ስዕል ስዕል ታደንቂ ከሆነ የመድረክ ስራዎችን ሲኒማ ምን ትወጃለሽ?
የመድረክ ቲያትር አድናቂ ነው። ስዕል ላይ ብዙም አይደለሁም። አይገባህም እንዲህ በተለይ አብስትራክት ስዕሎች ግራ ነው የሚያጋቡኝ። ሁሌ ለማየት ሄጄ ግራ ገብቶ ነው የምወጣው።
አንዱም አላማቸውን ምናልባትም እኛን ግራ ማጋባትን ይጨምር ይሆን? አብስትራክት አድርገው
ይህም ከሆነ ተሳክቶላቸዋል።
ተገኝተዋል። ታዳሚ ግርም ነው።
ቲያትር በጣም ይዛል።
ግሩም። ትዕግስት፣ ሌሎች የስነ ጽሁፍ ዘርፎች ከስነ ግጥም ውጭ ሞካክረሽ ታውቂያለሽ? አጫጭር ታሪኮች ሊሆን ይችላል ወይስ ድርሰቶችሽን በግጥሞችሽ ነው በዚህ መንገድ ነው እኔም አደርጋቸው የምትዩ? ምናልባት የሌላ ዘርፍ ዝንባሌም ካለሽ?
ልክ ነው። ሌሎች ነገሮችን ሞክሬ አላውቅም። በእርግጥ ግን የአጫጭር ጽሁፎች በጣም ነው የማደንቀው። ወደፊትም ራሱ ከግጥም ውጭ በእነሱ የሆነ ነገር ይሰራ ይመስለኛል። በዛ ክስተት ይመስለኛል።
ሁሉም የጥበብ ዘርፎች ማለት ይቻላል ስነ ግጥምን ጨምሮ ያነሳሳ፣ ያነቃቃ፣ የተለየ ስሜት ውስጥ ይክተት የሚነገር ታሪክ ነውና ያለው በዚህ ዘርፍ ታሪኮች መተረክሽን እንድንጠይቅ እንድንመረምር ማድረግሽን እንደምትገፊበት ተስፋ አድርጋለሁ። መጨረሻው መጽሐፍሽ ከተጻፈ 2 ዓመት ሆኖታል። የተጀመረ የታሰበ አለ ወይስ በእናትነት እንደተጠመድሽ ጥቂት ጊዜ መቆየት ትፈልጋለሽ? ቀደም ብለሽ እንዳነሳሽልኝ
የተወሰነ የምትወረደ ይሆናል፣ ግን በእናትነቱ ትንሽ ብቆይ የተሻለ ነው። እናትም ሁሉ ብዙ ነገር ሁሉ ጊዜ ተቆጣጥረዋለች። ለጊዜ አትጅን የሚቻ ጋር መስጠት ፈልጋለሁ ለሆነ ለተወሰነ ጊዜ።
ወጣቷ ገጣሚ ትዕግስት አለምነህ፣ 2 የግጥም መድብሎች መነሻ በማድረግ ለቅምሻህ ባየኋቸው ግጥሞችሽ ዙሪያ ነው ይበልጡን ውይይታችን ያተኮረው። አንባቢዎችሽ ወይ የሰራሻቸውን ስራዎች በስፋት የማየት እድል የገጠማቸው ብዙ ጥያቄዎች፣ ብዙ ውይይቶችም እንደሚኖራቸው ተስፋ አድርጋለሁ። በሌላ ስራሽ በሌላ አጋጣሚ መልሼ እንደማገኝሽ ተስፋ አድርጋለሁ። ለአሁኑ ግን አመሰግናለሁ ትዕግስት።
እሺ፣ እኔም አመሰግናለሁ። እግዚአብሔር ያክብርልኝ።
ለስንብት ባደረግነው አንድ ግጥም አንልኝ። አሞራና እባብ።
እባብና አሞራ። አሞራ ነው ብዬ ስላንተ ባውራ ከምን ነው ስተቴ? እንደ መላክተኛ ወጣን ቀረህ እንጂ መች መጣ ከቤት። አንተም በበኩል እሷ እኮ እባብ ናት ማለት አይገርምም፣ እውነት ነው አልክድም። እኔም እንደ እባቡ ተፈጥሮ አንድ ነው አልለያወቅም። ወድም ብጠላ ተጠምጥም ያለችን ስሞት እንድለቅ ብትቀጠቅጠኝ ዳግም አፈር ምሼ ስርህ እንዳልገኝ ገድልህን ከዛፍ ላይ ተንጠለጥለች አሞራዬም አንተ በሌላ ልትሰማም ስጋ ስጋ ያለው ከውደህልጠታ
ትግስትን በድጋሚ አመሰግናለሁ። አድማጮች፣ አሁን ወደ ተከታዩ ቅንብር ነው የምናልፈው። የስደተኞችን ጉዳይ ይመለከታል፣ ወደ ቤሩትም ይወስደናል።
በቤሩት በቤት ውስጥ ሰራተኛነት ተቀጥራ ስትሰራ የነበረች ወጣት ባልና ሚስት አሰሪዎቿ ላይ አደጋ አደረሰች በሚል ተከሳ ፍርድ ቤት ቀርባለች። ነጻነት ጋዲሳ የተባለችው ይህች ወጣት ከምዕራብ ኢትዮጵያ ነጁ ከተባለ አካባቢ እንደመጣችና ቤይሩት በስራ ላይ ከተሰማራች 2 ዓመታት እንዳልሞላት የኢትዮጵያ ቆንስላ ጽህፈት ቤት ለቪኦኤ ገልጧል። መስታወት አረጋው ዝርዝር አላት።
ነጻነት ጋዲሳ በሃያዎቹ መጀመሪያ ላይ የምትገኝ ወጣት ናት። ቤይሩት ስራ ላይ ከተሰማራች 2 ዓመት ያልሞላት ይቺ ወጣት ባሳለፍነው ሳምንት አሰሪዋን ገድላለች በሚል ክስ ተመስርቶባት ቤይሩት ፍርድ ቤት ቀርባለች። የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሐመድ ነጻነት በምን ሁኔታ ላይ እንደምትገኝ ገልጸውልናል።
ሴትዮዋ ወዲያው ነው ያረፈችው። ባልዮውም ክሪቲካል ኬዝ ነው፣ ብዙም ሚድን ተብሎ አይታሰብም። አሁን ፍርድ ቤት ቀርባለች። ባለፈው ሳምንት ሄደን እኛ የቆንስላ ጄኔራሉ ቀርቦ ያው በአረብኛ ስለሆነ ፍርድ ቤቱ የሚሰራው ትርጉም አገልግሎት ሰጥተናታል። የዚህ የስነ ልቦና ማረጋጋትም እንድኖርባት እና የአእምሮ በሽታ ነገር ያለባት ይመስላል። የተረጋጋች አይደለችም። ሰውነቷ በጣም የተጎዳ ነው። የከሳች ናት እና አረጋግተው ከኛ ጋር ያሉ ጉዳይ ፈጻሚዎች ሊያነጋግሯት ይሞክረው ነበር እና ምንም አላስታውስም ነው የምትለው እና ወጣት ናት። 23-24 ዓመት ሆነ ከመጣች። ወደ 2 ዓመት ሊጠጋት ነው። ከ10 ወር 11 ወር እንደዚህ የሰራችውም እዛው ቤት ነው። ሌላ ጋር ሜዳ ወጣ ማታው።
ከዚህ ቀደም ለስራ በቤይሩት የተሰማሩ ኢትዮጵያውያን ወጣቶች አሰሪዎቻቸውን ገድለዋል በሚል ክስ ተመስርቶባቸው በፍርድ ሂደት ላይ እንደሚገኙ ዘግበን ነበር። የኢትዮጵያ መንግስት እንዲህ ያለ የከፋ ችግር እንዳይደርስ ለመከላከል የሚያደርገው ጥረት ምንድን ነው ስንል አምባሳደር ሀሊማን ጠይቀን ነበር።
መንግስት በሀገር ውስጥ ጀምሮ ብሔራዊ ኮሚቴ ተቋቁሞ በሚዲያ በምኑ እሱ አስተሳሰብ የሚቀርጹ እንደ ቤተ ክርስቲያን፣ መስጊዶች፣ እንደገናም ደግሞ የመንግስታዊ ያልሆኑ ድርጅቶች፣ ሌሎቹም በዚህ ጉዳይ ላይ እየሰሩ ናቸው። ብዙም የበዘኑት ነገር አይደለም፣ ግን ብዙ ፑሽ ፋክተሮች አሉት። በዛ ላይ ደግሞ በየመንደሩ ይህን ስራ የሚሰሩ በከፍተኛ ደረጃ ደላሎች አሉ። ቤተሰባቸው ግፊት አለ፣ በራሳቸው ጓደኞች አካባቢ ግፊት አለ፣ በየትምህርት ቤቱ ግፊት አለ። የትም መንገድ ወጣቶችን አጥምዶ ወደ ተለያየ ሀገር ሊሄድ የሚችል ግን ከዚህ ቤኔፊት የሚያደርግ አለ እና ይሄ ደረጃንም ልታይ የሚቻል ነገር ነው። በኢትዮጵያ ሀገር ብቻ አይደለም እና የእኛ በቁጥር ይብዙ እንጂ አሁን ሌሎች የአፍሪካ ሀገሮችም ይመጣሉ እና ከቁጥሩ ብዛት የሚደርሱ ችግርም ያን ያህል ነው። በየቀኑ 300 ሰው የገባ ከሆነ ከሚባችን በአመት ስንት ሰው ሊመጣ እንደሚችል እና ቆንስላው እና ህዝብ ተባብሮ በስፋት ወደ ህብረተሰቡ ሊደርስ የሚችል ነገር የማድረግ የአስተሳሰብ ለውጥ የማምጣት ስራ እየሰራንን ያለ ነው።
እንግዲህ አሁን ይቺህ ልጅ ያው አሰሪዎቿን ገድላለች በሚል ተይዛለች፣ ፍርድ ቤትም ቀርባለች። ምንድን ነው የሚጠብቃት ፍርድ?
የዚህ ሀገር የፍርድ ሂደት በጣም እንትን ስለሆነ ፍርድ ቤት ያመላልሷቸዋል የፍርድ ሳይሰጧቸው ረዘም ያለ ጊዜ 7 ዓመት 8 ዓመት ያለ ፍርድ ማለት ነው። አሁን በቅርብ ነው አንዷ 20 ምናምን ዓመት ነው የፈረዱባት። አንዷም እንደዚሁ ቀደም ብላ ባለቤቷን የሆነ ሱዳናዊ በለጸብ ተጣልተው ዝም ብላ ስትታገል በቢላ ወቅታ ሳታ ኢንቴንሽናሊ አይደለም ገላ ብዙ አመት ታስራ አሁን በቅርብ ተፈታ ወደ ሀገሯ ገብታለች። ወደ 12 ዓመት እንዲታስራ ወጣ ሄደች አሁን ወደ ኢትዮጵያ።
ከዚህ ቀደም እንግዲህ በቅርቡ በዚሁ አመት 2 ኢትዮጵያውያን እንዲሁ አሰሪዎቻቸውን ገለው እነሱም ተይዘው ፍርድን እየተጠባበቁ ነው። የእነሱ ሁኔታ በምን ላይ ይገኛል?
የእነሱ ፍርድ ቤት ያመላልሷቸዋል። በየጊዜው ይህን ትርጉም እንተርጉምላቸዋለን። ያው ከኛ ጋር ክርክሩ ምኖ እንዳለ ይሄዳል። ግን ፍርድ ሂደቱ ረዘም ያለ ጊዜ ነው። ቶሎ ብለሽ ጀስቲስ የሚታገኝበት አካባቢ አይደለም አካባቢዎች።
ፍካት ኢትዮጵያ የተባለው የበጎ አድራጎት ቡድን ከተመሰረተ 3 ዓመታትን አስቆጥሯል። በተለያዩ አረብ ሀገራት በስራ ላይ የተሰማሩ ኢትዮጵያውያን የሚገጥሟቸውን ፈተናዎች ለማገዝ የተቋቋመ ቡድን ነው። በቤይሩት የፍካት ተወካይ ሰላም ተስፋዬ ለስራ የተሰማሩ ኢትዮጵያ ያን ችግሮች በትኩረት መታየት እንዳለባቸውና ኢትዮጵያውያኑም በየጊዜው እየተገደሉ እንደሆነ ትናገራለች።
አበሾቹ ብቻ ነው ወንጀል ሲሰሩ ሚዲያ ላይ የሚወጡት። የኛ አቶች ግን በሳምንት 5-6 ሬሳ ነው ወደ ኤምባሲው ጋር ወደ ቆንስላው ጽፈት ቤት የሚደርሰው። ከዛም በላይ ሊሆን ይችላል። እኔ ያንን በደንብ ላላጣራው ስለምችል ማለት ግን እነሱ አይታዩም። በብዛት የሚታየው የዚሁ ሀገር ዜጋ ሲሆን ብቻ ሚዲያ ላይ ይቀባበላሉ፣ ወደኛም ትኩረት ይሰጣሉ። ይሄ ነገሩ ለእኔ በጭንቅላቴ ጥያቄ ይሆናል። ደግሞ ሳያሰሯቸው 5-6 ዓመት ያሰራሉ። ያሱ በቁም የመግደል እኔ እንደዛ ነው የምለው። በቃ በቁማችን ነው እየገደሉን ያለው። ይህን እንግዲህ ይጣራለን አልቻለም። አስክሬን ተይዞ ክስ አለበት ተብሎ የሚጠብቅ መንግስት ላይ ነው ያው ያለ ነው እኛ በሁለቱም ሳይድ ጋር ስንሄድ ማለት።
በመቶ ሺዎች የሚቆጠሩ ኢትዮጵያውያን በቤት ውስጥ ሰራተኝነት በሊባኖስ በስራ ላይ ይገኛሉ። ከአሰሪዎቻቸው ጋር በሚገጥማቸው አለመግባባት ምክንያት ያለ ስራ ፈቃድ በስራ ላይ የተሰማሩትም በርካቶች ናቸው። ለስራ ወደ ቤሩት ከመጡት መካከል የአካልና የአእምሮ ህሙማን ቁጥርም አነስተኛ የሚባል አይደለም። የኢትዮጵያ መንግስት ያለመኖሪያ ፈቃድ ይኖሩ የነበሩ በፈቃደኝነት ወደ ሀገራቸው መመለስ የሚፈልጉትን በመመለስ ላይ ቢገኝም በየሳምንቱ ለስራ ወደ ቤሩት የሚገቡት ወጣት ኢትዮጵያውያን ቁጥር እየጨመረ እንደሚገኝም የቆንስላው ጽፈት ቤት ገልጾልናል።
መስታወት አራጋውን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር አሜሪካውያን በአገራቸው ሰርቼ በልጽጌ ሁለታቸውን እንድከፍል እፈልጋለሁ ይገባኛልና ይላሉ። ተከታዩም የስደተኛ ታሪክ ነው። ትውልደ ቪየትናሙ ስደተኛ ባለቢሊዮን ዶላሩ ቱጃር እንዲሁም በጎ አድራጊ የአሜሪካ ድምጿ ኤልዛቤት ሊ ከሳን ሆዜ ካሊፎርኒያ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ለአሜሪካና ህዝቧ እንዲህ አሰናድተዋለች።
ቪየትናማዊው ስደተኛ ወደ ዩናይትድ ስቴትስ ከመጡ በኋላ የነበራቸው የመጀመሪያ ተሞክሯቸው አብዛኛው የውጭ ሀገር ሰው ከሚገጥመው የተለየ አይደለም። ቤተሰባቸውን ለመደገፍ የተለያዩ ስራዎችን ሰርተዋል። ጋዜጣ ማከፋፈል፣ በሰዓት $1.25 እየተከፈሉም ሰርተዋል። ከዚያ በኋላ ነው እያደጉ ሄደው ቀስ ብለው የደም ምርመራ ኩባንያ ባለቤት የሆኑት። ኩባንያቸውን አስፋፍተው ቻይና ውስጥን በመክፈት ዛሬ ባለብዙ ቢሊዮን ዶላር ቱጃር ሊሆኑ በቅተዋል። በቅርቡ ለርዕሰ ዜናነት ያበቃቸው ዩናይትድ ስቴትስ ውስጥ በየአካባቢው ከደረሰው የጎርፍ መጥለቅለቅ አደጋ በኋላ ለሰለባዎች ያደረጉት እርዳታ ነው። ጡረታ ላይ የሚገኙት ሳን ትራንግና ባለቤታቸው የካሊፎርኒያ ሳን ሆዜ ነዋሪዎች ናቸው። ባልና ሚስቱ ጎርፍ ከመኖሪያቸው ካፈናቀላቸው 8 ወር አለፈ።
Two days after the flooding, when the water receded, I came home and found everything.
የጎርፉ ውሃ ከሁለት ቀናት በኋላ ቀንሶ ወደ ቤቴ ስመጣ ሁሉ ነገር ተበላሽቶ አገኘሁት። እንዴት ልሆን ነው ብዬ በጣም አዘንኩ። ስራም ስለማልሰራ እንዴት እንደምኖር አላውቅም።
ኤሊዛቤት ኦሬንዶዶና ቤተሰባቸው ጎርፍ ከሞቀ ቤታቸው አስወጥቷቸው 2 ወር ቆይተው ነው የተመለሱት።
Me dio tristeza porque pues
it made me really sad to think that we no longer had anything.
Que ya no tiene uno nada.
በጣም ያሳዝናል። አሁን ምንም ነገር የለንም።
ሰፈሩ በጎርፍ እንዳለ ተጥለቅልቆ ነበር። አብዛኞቹ ነዋሪዎችም ዝቅተኛ ገቢ ያላቸው የቪየትናም ወይም የተለያዩ የላቲን አሜሪካ ሀገሮች ተወላጆች ናቸው። ወደ 14000 የሳን ሆዜ ነዋሪ በጎርፍ ምክንያት ለቆ መውጣት ነበረበት ከቀየው። አንድ ቀን የከተማዋ ከንቲባ ጥሩ ዜና ያዘ ስልክ ይደወልላቸዋል። ከማ ቀደም ባለብዙ ቢሊዮን ዶላር ቱጃር ናቸው ካልናችሁ ከኪዩ ሁዋንግ
She said I'm in for $5 million. So his mandate was clear and it was perfect. It's exactly what we need.
5 ሚሊዮን ዶላር አወጣለሁ አሉን። ግልጽ ያለ ግብ ነው የነበራቸው። እኛም ልክ የፈለግነው ያን ነበር። ከልንገሳው ጋር የተቆራኘ ምንም ነገር አልነበረበትም። ገንዘቡ እንዳለ ለሰለባዎቹ እንዲሄድ ነው የተደረገው።
የሳን ሆዜ ከንቲባ ሳም ሊካርዶ ናቸው። ኪው ሁዋንግ ሃሪኬን ሃርቪ የሚባለው ኃይለኛ የባህር ማዕበልና ጎርፍ ለመጣት የቴክሳስ ሂውስተን ከተማ ነዋሪዎችም የሚውል እርዳታ ለግሰዋል።
We have to be grateful to the United States of America, to the people who allow it to come into the country to be successful.
United States ላደረገችልን ውለታ ማመስገን ይገባናል። ህዝቡንም ሀገሩ መተን ስኬት እንድናገኝ ፈቅዶ ውለታ ውሎልናል። አሁን ደግሞ ብድር መመለስ አለብን።
ሂ ሁዋንግ ከቪየትናም ጦርነት በኋላ ነው በስደት ከነቤተሰባቸው ወደ ዩናይትድ ስቴትስ መጥተው ሎስ አንጀለስ ከተማ ውስጥ የሰፈሩት።
In Vietnam we had everything. I own a hotel, I have a car, I have house, things like that.
Vietnam ሳለን ሁሉ ነገር ነበረን። ሆቴል ነበረን፣ መኪና ነበረን፣ ቤት መሳሰለው ሁሉ። ሶጣ ግን ምንም አልነበረኝም። በቃ ሁኔታውን ተቀብለን ለመኖር መፍጨርጨር የግድ ነው።
ኪው ሁዋንግ በሰዓት 1 ዶላር ከ25 ሳንቲም እየተከፈላቸው አበት ላፕስ የሚባል ኩባንያ ውስጥ ሰርተዋል። ከዚያ ቀስ በቀስ የራሳቸውን የድምር መራ ኩባንያ ከፈቱ። ዛሬ በዩናይትድ ስቴትስ በተለያዩ አካባቢዎች 11 ማዕከሎች አሏቸው። ስራቸውን አስፋፍተውም ቻይና ሻንጋይ ከተማ ውስጥ እርሳቸው ዋናው ባለድርሻ ባለሀብት የሆኑበት አንድ የምርመራ ማዕከል ከፍተዋል።
We have competition everywhere.
በየቦታው ፉክክር ይገጥመናል። የኛ አጥርቦት መጥፎ እንደሆነ አድርገው ይናገራሉ። በጣም ነው የሚያስጠላኝ።
እንዲህ ያለው የስማጥፋት ተግባር በጣም መጥፎ ነው። ስለዚህ ፊቴን ወደ ሌላ አይነት የንግድ ስራ ዞር እያደረኩ ነኝ ብለዋል። ለጎርፍ ሰለባዎች እንዳደረጉት ሁሉ ማህበረሰቦችን መርዳታቸውን እንደሚቀጥሉም ነው የሚናገሩት። የካቶሊካዊ በጎ አድራጎት ሚስዮን ተጠሪ ሊንሲ ካልድዌል ስለ እርዳታቸው እንዲህ ሲሉ ያመሰግኗቸዋል።
We also were able to use that funding for car donations, for car repairs, for
የሰጡንን ገንዘብ ለጎርፉ ሰለባዎች ለመኪና መግዣ ወይም ማስጠገኛ ለቤት ቁሳቁስ መግዣም ጭምር ረዳንበት።
ሳን ትራንግ በተሰጣቸው እርዳታ መኪና መግዛት እንደቻሉና ማህበረሰቡን በተሰማሩበት የሙዚቃ ሙያ ማገልገላቸውን እንዲቀጥሉ የተቀማቸው መሆኑን ይናገራሉ።
Joy in the call.
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በየቀኑ ከሚሰሳ ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አድማጮች ያስተናገድናችሁ አሉላ ከበደና
እንዲሁም በናይል ሳት አዲሱ አበበ
ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ቫስኮ ቫለሪ ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ሰላም፣ ደህና ደሩ።
ለጋር ብንገናኝ የትግርኛ ስርጭት ይቀጥላል።